ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መስከረም 15 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ መስከረም 15 ቀን 297 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ የምን ትሆናላችሁ ፖለቲካ በሚል ርዕስ የቀረበውን የዕለቱን ሐተታ በማስከተል በየሳምንቱ አርብ የሚቀርበውን ከአድማጮች የተላኩልን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በቤኒሻንጉል ጉሙዝ መተከል ዞን ዳንጉር ወረዳ ደንገስ ከምትባለው ቀበሌ ሐሙስ መስከረም 14 ቀን ምሽት ላይ ማለንሳቸው ያልታወቀ አሸባሪዎች ከ20 በላይ ሰዎች መግደላቸውን የአካባቢው ነዋሪዎች ለዜና ተቋሞች ገልጸዋል። ችግሩ ሊፈጠር እንደሚችል ቀደም ብሎ ስጋት የነበረ ቢሆንም በባስታኖች በኩል የተወሰደ የጥንቃቄ እርምጃ ባለመኖሩ ነው ተብሏል። በሌላ በኩል በዚሁ ዞን በቡለንና ወንበራ ወረዳዎች በንጹሃን ላይ ጉዳት ሲያደርሱ የነበሩ 5 አሸባሪዎች መገደላቸውና ከ20 በላይ የሆኑት ደግሞ ከተለያዩ የጦር መሳሪያ ጋር በቁጥጥር ስር የዋሉ መሆናቸው የአካባቢው ባለስልጣኖች ገልጸዋል። በርካታ ዜጎች ገንዘባቸውን በጸጥታ ኃይሎች እየተዘረፉ መሆኑ እየተነገረ ነው። ከጥቂት በፊት ያገዛዙ ቁንጮ የጸጥታ ኃይሎች በህገ ወጥ መንገድ ሲዘዋወር የተገኘው ገንዘብ ወስደው ለራሳቸው እንዲጠቀሙበት በአደባባይ በመናገሩ መመሪያ በመስጠቱ ምክንያት ዜጎች ለአመታት ለፍተው ያገኙትን ገንዘብ በአዲስ ብር ለመቀየር ሲንቀሳቀሱ በጸጥታ ኃይሎች የተነጠቁና በሌሎችም ሰዎች ጥቆማ ገንዘባቸውን ያጡ ሰዎች መኖራቸው ለመገንዘብ ተችሏል። በዚህ ምክንያት ቁጥራቸው ቀላል ያልሆኑ ሰዎች ገንዘባቸውን ወደ ባንክ ወስደው ለመቀየር እየፈሩ መሆናቸውንም ከተገኙ መረጃዎች ለማወቅ ተችሏል። በሌላ ዜና ደግሞ 180 ሺህ ብር የሆነ ከመቀሌ የመጣ የሐሰት ገንዘብ የተያዘ መሆኑ ተነግሯል። ሁለት ግለሰቦች ከሰራተኞች ጋር በመመሳጠር ወደ ካሳንቺስ የሚገኘው የንብ ባንክ ውስጥ ለማስገባት ሲሞክሩ እጅ ከፍንጅ የተያዘ መሆናቸውን የፌደራል ፖሊስ ኮሚሽን አስታውቋል። ገንዘቡ ከትግራይ መምጣቱ የታወቀው መቀሌ በታተመ ማሸጊያ የተጠቀለለ በመሆኑ ነው። ሰሞኑን በጋሞ ዞን የጣለው ከፍተኛ ዝናብ የመሬት ናዳ በማስከተሉ በሰው ሕይወትና በንብረት ላይ ጉዳት ማድረሱ ተነገረ። በናዳው ምክንያት ከ ቆጎታ በሚባለው ወረዳ ውስጥ ነዋሪዎች የሆኑ 3 ሰዎች ህይወታቸውን ሲያጡ አንድ ሰው ደግሞ የአካል ጉዳት እንደደረሰበት ታውቋል። በወረዳው የሚገኙ 176 የቤተሰብ አባላት ያሏቸው 21 አባወራዎች ከቤተሰባቸው ተፈናቅለዋል ተብሏል። በዞኑ ቁጫ በሚባለው ወረዳ በደረሰው ተመሳሳይ አደጋ ደግሞ 25 የቤተሰብ አባላት ከቤተሰባቸው የተፈናቀሉ መሆናቸውን ተነግሯል። ከባህር ዳር ወደ አዲስ አበባ በሚወስደው መንገድ ላይ መንገደኞች እየተጉላሉ መሆናቸውን ሰሞኑ በተደጋጋሚ ሲነገር ቆይቷል። በሳምንቱ መጀመሪያ አካባቢ ወደ አዲስ አበባ የሚመጡ 2 አውቶቡሶች በኦሮሞ አካባቢ ታግደው ወደ ደጀን እንዲመለሱ የተደረጉ መሆናቸው ሲታወቅ፣ ባለፉት 3 ቀናት ደግሞ እገዳው ተጠናክሮ በመቀጠሉ መንገደኞች በከፍተኛ ደረጃ እየተማረሩ መሆናቸው ለዜና ተቋሞች ከሰጡት መረጃ ለማወቅ ተችሏል። የአማራና የኦሮሞ አካባቢ ባለስልጣኖች በየፊናቸው በሰጡት ማብራሪያ ከመስቀል ጋር በተያያዘ ጠበቅ ያለ ፍተሻ እየተደረገ እንጂ እገዳ እንደሌለና መንገዱ ክፍት መሆኑን ተናግረዋል። በሌላ በኩል የአዲስ አበባ ፖሊስ ኮሚሽነር በሰጠው መግለጫ ከመስከረም 30 በኋላ መንግስት የለም በማለት አንዳንድ ክፍሎች አመጽ ለማስነሳት እና ህዝቡንም ደም ለማቀባት እያሰሩ መሆናቸው ገልጾ ህብረተሰቡ ከማስጠንቀቁም በላይ ፖሊስ አስፈላጊውን ዝግጅት እንዳደረገ ገልጿል። በተያያዘ ዜና ብርሃኑ ጁላ የተባለው የወታደሩ ሹም በቴሌቪዥን ባደረገው ቃለ ምልልስ ከመስከረም 30 በኋላ መንግስት የለም በማለት የፈለግነው እናደርጋለን የሚሉ ሁሉ ተቀባይነት የላቸውም ካሉም እርምጃ እንወስድባቸዋለን ብለዋል። ግለሰቡ ህገ መንግስት ተብዩን ጥሶና ምርጫ አካሂዶ የራሱን አስተዳደር ለመሰረተው በወያኔ ላይ ግን ለምን እርምጃ እንዳልወሰደ አላብራራም። ለማንኛውም የይስሙላ ምርጫ በማካሄድ የህዝብ አመኔታ እንደማይገኝና ህዝብ በቃኝ ብሎ ከተነሳ ስካፍንጫው ይታጠቀው ምንም ያህል ኃይል ቢኖረው ሊያፍነው ወይም ሊያግደው እንደማይችል ግለሰቡ ከዓለም አገሮች ተመክሮ በተለይም ከጎረቤታችን ከሱዳን ትምህርት ሊወስድ ይገባል የሚሉ በርካታዎች ናቸው። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
የምን ትሆናላችሁ? ፖለቲካ ምን ትሆናላችሁ? የት ደርሳላችሁ? ፖለቲካ አይደለም። ምንም አይነት ፖለቲካ የህዝብን መብት በተጋፋ መልኩ እስከቀረበ ድረስ ፖለቲካ አይሆንም። ፖለቲካ የሰው ልጅን አቻችሎ ለማስኬድ የሚያገለግል እንጂ አናቅሮ የሚያጨራርስ አይደለም። ያ ስልጣኔም የፖለቲካ ጥበብም ሳይታወቁ የሚሰራ ይሆናል። በመደመር ትርክት ህዝብን ለማዋዛት መጣር ፖለቲካ ሊሰኝ አይችልም። ፖለቲካ እውነትን አይሸሽም፣ አዋስቶም አጭበርብሮም ችግርን ለማለፍ መሞከር ትክክል ነው ብሎ አያምንም። በተቻለው መጠን ከሳይንስ ተጠግቶ አቋሙን ሐቀኛ ለማድረግ ይጥራል እንጂ ማጭበርበርን ዋና ዓላማው አድርጎ አይዝም። ይህን ለማድረግ አቅም የሚያጡ ብቻ ናቸው የፖለቲካን ጥቅም አቋሰው ፖለቲካና ምናምን ብለው የሚደሰኩሩ። የኮሎኔሉ ቁጥር አንድ ስህተት በማዋዛት ፖለቲካ ሐቁ ሳይገለጥ ወንዝ መሻገር አለመቻሉን አለማወቁ ነው። ለዚህ ነው ያጠለቀው ጭምብል ሲገለጥ ማንነቱን ያጋለጠበት። በገዛ አገር ውስጥ የመንቀሳቀስ መብት የተነፈገው የአማራ ብሔረሰብ ከአዲስ አበባ መግቢያ ድንበር ላይ ታግቶ ወደ ከተማ መግባት እንደማይችል ሲነገረውና ወደ መጣበት እንዲመለስ ሲደረግ ኮሎኔሉ ስላልሰማው ነው የማይልበት አቅ ነውና ማፈርን አያውቁም እንጂ ቢያፍሩ ኖሮ ከዚያ በኋላ አብይም ብለው ብልጽግናም ብለው ህዝብ ፊት መቅረብ አይኖርባቸውም። የአይነቱ ድርጊት ብልጽግና ተብየው ዘረኛ ስብስብ ለተንኮል የተፈጠረ መሆኑን የሚያሳይ ነው። የኮሎኔሉ አንድ ክፍል ድራማ ሁሉንም ገጸ ባህሪ የሚያሳይ በመሆኑ የመጨረሻውን ትዕይንት መጠበቁ ጅልነት ነው። ኢትዮጵያውያን በገዛ ሀገራቸው መብታቸውን ተነፍገዋል። ገና ከጀመሩ የኮሎኔሉን የዘረኝነት ጭምብል ገፎ ያየው ኢሃፓ ህዝብ እንዳይዋዛ አስጠንቅቆ ነበር። ኮሎኔሉ የሀገርና የህዝብ አጀንዳ እንደሌለው ኢሃፓ ቀድሞ ተናግሯል። የሚያደርገው ነገር ሁሉ ህዝብን ማጭበርበሪያ፣ ተዋጆቹን ማነሆለያ እንደሆነ በግልጽ ያውቀው ነበር። ይሁን እንጂ ጫማ ሳሚዎች ባለማጣቱ በህዝብ ላይ የሚያደርገውን ግድያ በተጠናከረ መልኩ እንዲያራምድ እድል ሰጥቶታል። ህዝብንም በአሁኑ አይነት ሁኔታ ለመናቅ አብቅቶታል። አንዳንዶቹ ለጥቅማቸው ሲሉ ተንበርክከው ያስገኙልን ፍሬ በመሆኑ ሙሉ በሙሉ የኮሎኔሉ ስህተት ነው ብሎ ማለትም አያስደፍርም። ተባባሪ በመሆን በወገን ላይ በደል የፈጸሙትን አስቀምጦ እንዴት ሌላውን መወንጀል ይቻላል? ድርጊቱ ያዋጣል አያዋጣም ብሎ ለማለት ውጤቱን የምናየው ነው የሚሆነው። ህዝብን በመከፋፈል የሚገኝ ሀብት ስልጣንን ብልጽግናን ካለ ስጋት ሊያስፈጽም አይችልም። በቄሮ የወደሙት ንብረቶች የምን ውጤቶች ናቸው ብሎ ማመን ይቻላል? ይህ ሁሉ አደጋ ከመድረሱ በፊት ኮሎኔሉ ህዝብን እርስ በርስ እንዲናቆር ለማድረግ ከወሰደው እርምጃ አስቀድሞ የሽግግር ጊዜ መንግስት ምስረታና በዚህም ስር ማንንም ያላገለለ ውይይት ተደርጎ በሰላም መሸጋገር የሚቻልበትን ሁኔታ መፍጠር ያስፈልጋል ብለን ስንጮህ ወፍ ዘራሽ አጃቢዎቹ ሳይቀሩ ይሳለቁብን ነበር። ዛሬማ የህዝብ መከላከያ ነው የተባለው ጦር አዛዥ ሳይቀር ህዝብን እያስፈራራ ይገኛል። የመደመር ፖለቲካ ከመጻፉ ሽያጭ በላይ ዋጋ ሲኖረው አልተስተዋለም? ይልቁንስ የባንዳ መብለጭለጭና መቁለጭለጭ የከራባት ፌስቲቫል አምሮና ደምቆ ሲቀርብ የታየበት ወቅት በርካታ ነው። የሻሸመኔም ሆነ የሌሎች ስፍራዎች የንብረት ውድመት ለሹመታቸው የተሰጠ የደስታ መግለጫ ሳይሆን የጥጋባቸውና የእብሪታቸው ልክ ማጣት አስከፊ ማስጠንቀቂያ ነው። አስከፊነቱ የሀብታምን ንብረትና የድሃን ጎጆ የመለየት አቅም የሌለው በዘር የታወረ ቄሮ የተባለ የማፊያ ቡድን የፈጸመው በመሆኑ ነው። በህዝብ ያልተደገፈ ጨፍጫፊ አካል ተደራጅቶ ያን ያህል ክስረት ማድረስ ከቻለ ከህዝብ ወግኖ ለህዝብ ጥቅም ቆሞ ዘረኝነትን አውግዞ በኢትዮጵያዊነት መሰረት ላይ የድል አርማ የሆነችውን ለዘመናት የነጻነት ምልክት የሆነችውን ሰንደቅ ዓላማ አንግቦ የሚነሳ ኃይል ማቆሚያው ምን እንደሚሆን መገመት አያስቸግርም። ኢትዮጵያዊነት ጀማሪ ማንነት አይደለም። ዘርና ጎሳን ተጠይፎ አንድነትን፣ ፍቅርን፣ ነጻነትን ፈልጎ ለዘመናት ሲዋደቅ የኖረ ህዝብ ነው። ብሔራዊ ኩራቱም ከአዲስ መጤ የመለስ ዜናዊ ደቀ መዛሙርት አርማና ማንነት ጋር የሚወዳደር አይደለም። የበርካታ አርበኞች ደም የፈሰሰባት ምድር ነች። ማንነት በጀግንነት እንጂ በዘር እንዳልሆነ ቀድሞ የተመሰከረ ነው። ሁሉም ዜጋ በውይይት የጋራ ችግሩን እንዲፈታ አላደርግም ያለው ኮሎኔል የሽግግር መንግስትን ጥቅም አንኳሶና አጣጥሎ እኔ ብቻዬን መሰሎችን ሰብስቤ አሻግራችኋለሁ ያለው ኮሎኔል እነሆ ዛሬ በተጓዘበት ጎዳና እንኳንስ አገር ማስተዳደር በቀበሌ ሰላም ማስፈንም እንደሚቸግር ሲረዳው የሚይዝ የሚጨብጠው ጠፍቶታል። ያ የሚወደው ፎቶግራፍ እንኳ በቅርቡ የተነሳው አይመስልም። ህዝብን ያላቀፈ ስለ ህዝብ ያልሰራ እድገት ድሮስ የትኛውን ወንዝ ያሻግራል ተብሎ ነበር? ዱኩ ዱኩ። ድል ለኢትዮጵያ ህዝብ።
Lehman, 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 Leh የታሰሩ የሞቱት ዛሬ ሞታቱ እንደንቱ ታሪክሰሪ መናቱ የመላሸው እንዳባቱ እጃይገትም ለጠላቱ ያኖራና ተራ ሌባ በለው ካታክስተው ጠረለው ያን ወያኔ ግጠመው ተዘጋጅ ኢትዮጵያ አገሬ ጀግናሽ ኩራት ይውልሽ ኩራት ይውልሽ
ማጥቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና ቤተሰቦች በአጠቃላይ እንኳን ለ2013 ዓመተ ምህረት አደረሳችሁ። ይህ ዘመን የኢትዮጵያ አንድነትን ማብሰሪያ፣ የኢትዮጵያ ህዝብ የተነጠቀውን የፖለቲካ ስልጣን ባለቤትነት ማስመለሻ፣ ኢትዮጵያዊ ሁሉ በሀገሩ ካለ አንዳች ስጋት ተንቀሳቅሶ የሚሰራበትና ሀብት የሚያፈራበት፣ ቤተሰብ የሚመሰርትበት፣ የሀገር ሰራፊዎችና ሌቦች ለፍርድ የሚቀርቡበት፣ ግፈኞች ሞልቶ እየፈሰሰ ያለውን የግፍ ጽዋቸውን የሚጨልጡበት፣ ሐሰት ሁሉ የሚቀበርበት፣ ሀቅና እውነት የሚፈኩበት ዘመን ለማድረግ በአንድነት ለአንድነት መታገልና ማመጽ ለመጪው ዘመን የሚለጋ በይደር የሚተላለፍ ሊሆን ከቶም አይገባውም። ለሀገር ያመጹና የታገሉ መጓዝ አጥንትን ያጠነክራል፣ ስጋን ያለመልማል። ይህ ሀቅ ለመሆኑ የኢያፓ አባላትንና ደጋፊዎችን ተመልከቱና አረጋግጡ። የኢያፓዎች ሀብት ይህ ሀቅ ነው። በትግል መኖር፣ ለህዝብ የስልጣን ባለቤትነት መታገል፣ ጎሰኝነትን መርገም፣ ለአንድነት መታገል። የፍኖተ አድማጮች ሆይ ጫብላችሁ አፍ ተልቦናችሁ አድምጡኝ። እስኪ ኢሕአፓ ላይ ምን ያልተለጠፈ ቆሻሻ አለ? ምን ያልተወረወረ የፖለቲካ ቦምብ አለ? ምን ያልተጻፈ፣ ምን ያልታተመ መጽሐፍ አለ? በሉና ራሳችሁን ጠይቁ። በመጀመሪያ ላስታውሳችሁ የምወደው የኢሕአፓ አባላት የነበሩ ጉራጌዎችን፣ ቦረናዎችን፣ ወለጌዎችን፣ አርሲዎችን፣ ባሌዎችን፣ የጅማና የከፍቾ ልጆችን፣ ሐረሪዎችን፣ አፋሮችን፣ ሶማሌዎችን፣ ሳሆዎችን፣ ቤናሚሮችን፣ ጎጃሚዎችን፣ ከምባታዎችን፣ ወላይታዎችን፣ ጋሞዎችን፣ ኮንሶዎችን፣ ጌዲዎችን፣ ትግሬዎችን፣ ኩናማዎችን፣ ጋምቤላዎችን፣ ኢሉባቦራዎችን፣ ጎንደሬዎችን፣ አምቦዎችን፣ ድሬዎችን፣ ጎፋዎችን፣ ሀዲያዎችን ወዘተ ለምን ኢሕአፓ እንደነበሩና እስከ ዛሬስ ለምን እንደሚኮሩበት ጠይቋቸው። ዛሬ ጥራዝ ነጠቆች አንድን መጽሐፍ ከመግቢያ እስከ መደምደሚያ የማንበቡ ገት የሌላቸው በያጋጣሚው ኢሕአፓን ሲነካኩና ኢሕአፓን በጎሳ ፖለቲካ ቀንቃኝነት ሲያነሱት ሲጠሉት እንሰማለን። እንደ እውነቱ ከሆነ በዓለም አቀፍ ደረጃ በሚባል እንደ ኢሕአፓ ጭቃ የተለቀለቀበት አይገኝም። የምኒልክ ቤተ መንግስት ዘው ብሎ የገባ ሁሉ የፖለቲካ እውቀቱን የሚያስመሰክረው ኢሕአፓ ላይ ከተጣሉት ጭቃዎች አንዱን በማወርወር ነው። በግርብ ጊዜ ከመጣበቁ የውሸት ዘመቻዎች ጥቂቶቹ ኢሃፓ ከወያኔና ከግብጽ ጋር መከረ። ኢሃፓ አማራሮች አስማራ ከሻቢያ ጋር ስብሰባ ተቀመጡ። ኢሃፓ ካይሮ ቢሮ ከፈተና የመሳሰሉ ኢሃፓን የማቆሸሻ የወሬ ዘመቻዎች መከፈታቸው አይቀርም። በበኩሌ ለፍነተ አድማጮች ማስተላለፍ የምወደው ነገር በኢሃፓ ላይ ተወረወሩ እንደ ሰማይ ዝናብ እንዳወርድ መለጎምና ጣርሙስ እየፈጩ ከበሶ ጋር ቃላቅሎ እየተዋጉ ለነበሩ ወታደሮች መላከን የመሰሉ የገለም ወሬዎችን መዝኗቸውና ኢሃፓን ከኢትዮጵያ ህልና ለማውጣት ከአራት አስርት ዓመት በላይ መዘመቱ ለምን የሚለውን ጥያቄ አንሱና ምላሹ አይጠፋቸውም። በቅርቡ ያ የኢሃፓ አባላትና ደጋፊዎች በደርግና በቡችሎቹ ምድርቁና ሆና በየጥሻው ከጅብ ጋር እየተጋፋንና በየቆሻሻ መወረጃ ቱቦዎች ውስጥ የነፍስ ውጪ የነፍስ ግብ ያዳር ያደረግ በነበርንበት ብራነ መስቀልና ሚስቱ አስረሽ ምጪው ይሉ እንደነበር የወያኔ ካድሬ አምባሳደር የነበረችው ያበጀች መስሏት ራሷንና ባሏን አጋለጠች። ብራነ መስቀልን ወደ መንዝ ይዘው ተሄዱት እነ ደምሴ ኃይለ ማርያም ወዳጅ ነበርኩና ለና አድርጌ ጉዳዩን አቀዋለሁ። የማለት እነ ሞሽላቃው ህላዊ ወደ ከሰም እንደተላኩበት የመሰለ ነው። ሁለቱም ቦታዎች ላይ ኢሃፓ የተቀጠገ ለመጀመር ምንም አልመከረም። የመከሩት ብርሃንና ከሱ ጋር ኢሃፓን ለማፍረስ የቆመው ነበሩ። ሁለቱ በየፊናቸው አንዱ መንዝ ሌላው ከሰም ፍር ፍር ብለው ከደርግ ጋር ድርድር አደረጉ በሚል ጨዋታ የደርግ ሶሎግ ብቻ ለመሆን ነበር። የስልጣን ጥም ጨዋታ ፍጻሜው አያምርምና ነውና የሁለቱም ፍጻሜ ያስቀያሚ ፊልም ፍጻሜ ሆኖ ቀረ። ሚስት ነበርኩ የምትለው አባልቴት ለምን ዋሸች ብያልልም። ያገለገለችው የሌቦቹን ቡድን፣ የዘረኞቹን ቡድን፣ የገንጣዮቹን ቡድን፣ ያንጃዎቹን የነበረከትን ቡድን ነበርና የተፋችው ቆሻሻ ተመልሶ ከጉሮሯ እንደሚለጠፍ እርግጠኛ ነኝ። ሰው ማለት አመዛዛኝ ህሊና አዙሮና በጥሮ መመልከት የሚችል አይነ ልቡና ያለው ነውና ሴትዮዋ ከሰውነት ጎዳና ይወጣች ያኔ እመንዝ ድረስ ወርዳ ከባሏ ጋር ሞዛዛ የህንድ የፍቅር ፊልም የሰራች ጊዜ ነበር። የዚህ ፊልም ማጠናቀቂያ እኮ ባሌ የምትለውን የልጆች አባት የምትለውን ጠቁማ በማስያዝ ነበር። የከንቱ ከንቱናት በከርቸሌ ዘመናችን እንዴት እንጠላት እንደነበር በመጨረሻ ያነሳችው ሀቅ የነበረ ሲሆን 90% የምንሆነው እንደ ተናዳፊ ጊንጥ ነበር እናያት የነበረው። ቆሻሻ ወራዳ አተላ የሆነች ሴት ናት። ሌላው ቢቀር ለወያኔ ማደሯና ማገልገሏ ለፍርድ መቅረብ ከሚገባቸው አንዷ መሆኗን ማንሳት አስፈልጊ ይመስለኛል። የፍኖት አድማጮች የገዛ ህይወትን ለማጥፊያነት የሚያገለግለው ሳይናይድ የተባለውን ክብል ለአባላት ይታደል ነበር ያለችው ውሸት ብቻ ሳይሆን የራስ ደጀንን የሚያክል ውሸት ነው። ነበር ሁሉን እናስተውሳለን። መከራን በየፈርጁ ተቀበለናል። ጥፍሮቻችን ተነቅለዋል። የጥቶቻችን ጫፎች በስፒል ተጨቅጭቀዋል። የእግሮቻችን መርገጫዎች በግርፍት ነፍረው አጥንቶቻችን አግጠው ይታዩ ነበር። በረሃብ አለንጋ ተገርፈናል። በሴትነታችን በዚህ ደብዳቤ ሊገለጹ የማይችሉ መከራዎችን ተቀበለናል። አንድ ሞትን ብቻ ሳይሆን ብዙ ሞቶችን አልፈናል፣ ወይም ሞቶቹ እየዘለሉን አልፈዋል። ዛሬ ደግሞ ከዚያ ሁሉ መከራ አምልጠን እዚያ አዛውንት የሚባለው እድሜ ላይ ሆነን እውነቱን መመስከር የግድ ነበር። ሰው የሆነ ሁሉ በኮተት በሽበት አደብ ይገዛል። ባለፈው ዘመኑ በውሸት በውስልትና በስጋና በፖለቲካ ዝሙት በከረፋ ማንነቱ እየተጸጸተ በቀስታ ያዘግማል። ይህች ባልቴት እንደ መንደር አውደልዳይ ኢሃፓን ለመወንጀል ብላ ጉም ላይ ምጣድ ጥዳ የምትቆላው የሰይጣን ቆሎ ጭንቅላቷን ቀብትቶ ማፈንዳቱን ተመኘው። የአባ ከፍተኛ አመራሮች ሳይቀሩ የሰው ልጆች ሊቋቋማቸው የማይችሏቸው ስቃዎች ተፈጽሞባቸው በሰማዕትነት ቢያልፉም እስከዛሬ እንዘክራቸዋለን። ክቡር ሞት ሞተዋልና የውሻ ሞት የሞቱትን ግን እንጸየፋቸዋለን። ክቡር ሞት ከሞቱት አንዱ የሆነው ዶክተር ተስፋዬ ደበሳ የተሰዋው ራሱን ከፎቅ ላይ ወደ ምድር በመወርወር እንጂ ኪኒን ውጦ አልነበረም። ይህ ሙልጭ ያለ ቅጥፈትን የቀላመደችው ከወያኔ ጋር የፈጸመችው ግፍ እንዳጋለጣትና በዘዴ ለኦዴፓ እጅ መንሻ ለማቅረብ መሆኑን እንኳንስ እኛ ኢሃፓዎች ማንም አይተውም። ይህ ዘመን እሷን የመሰሉ አንጃ ግራንጃዎች መውገሪያ በአጠቃላይ አድርባዮችን መቅበሪያ ለማድረግ እየተደራጀን እንታገል ሲሉ ትንሿ ትርሴት ከበቅሎ ቤት አዲስ አበባ ደብዳቤያቸውን አጠናቀዋል። Thank you. በዛሬ የደብዳቤዎች አምድ ፕሮግራማችን ሁለት አድማጮች ግራና ቀኝ ክንፍ አድሃሪና ተራማጅን በሚመለከት ደብዳቤ ልከውልናል። የመጀመሪያው ሲራክ ናቸው የላኩልን እናሰማለን። ሰዎች ጠዋት ከንቀልፍ ሲነሱ በቀኛው ለን ይላሉ። በሰላም በጤናና በደስታው ለን ለማለት ነው። በግራው ለኝ ብሎ ምኞት ተሰምቶ አይታወቅም። ምክንያቱም የግራ የመልካም ምኞት መግለጫ አድርገው ባለማየታቸው ነው። የኔ ጽሑፍ ትኩረቱ ሃይማኖታዊ ምኞትን በያዘው ቀኝ ቃል ላይ ሳይሆን በፖለቲካ አመለካከት ቀኝና ግራ ማለት ምን ማለት እንደሆነ መሰረታዊ ግንዛቤ ለማስጨበጥ ነው። የበለጠ ግልጽ እንዲሆን ግራ ክንፍ እና ቀኝ ክንፍ በማለት ከፍለን መመልከቱ መሰረታዊ ትርጉሙን ለማስረዳት ይቀላል። አመለካከቱ ግራ ክንፍ ነው ወይ የፖለቲካ ድርጅቱ ቀኝ ክንፍ ነው የሚሉ አባባሎችን አዘውትረን እናዳምጣለን። ግራ ክንፍ ፖለቲካ ወይም ቀኝ ክንፍ ፖለቲካ መጥፎ አድርገው የሚያስቀምጡ ሰዎች አሉ። ለምሳሌ እናንተና ድርጅታችሁ ኢህአፓ ግራ ክንፍ ነው በማለት እንደ መጥፎ ለማስቀመጥ የሚደክሙ ሰዎች እንዳሉ እናውቃለን። ለመሆኑ ድርጅቶችን በግራና በቀኝ ክንፍ መመደቡ መቼ ተጀመረ? እነዚህ የፖለቲካ ቃሎች ለመጀመሪያ ጊዜ የተሰሙት በፈረንሳይ አብዮት ወቅት በ1789 ዓ.ም ተመረጠ እንደሆነ ተዘግቧል። የዛሬ 220 ዓመት ገደማ የፈረንሳይ ብሔራዊ ጉባኤ ህገ መንግስታቸውን ለመቅረጽ ሲሰባሰቡ በወቅቱ ከነበረው ገዢ ንጉስ ሉዊስ 16ኛ ነበር። የጉባኤው አባላት ንጉሱን የሚደግፉና የሚቃወሙ በመሆን በሁለት የተከፈሉ ነበር። በስብሰባው አዳራሽ አቀማመጣቸው በሁለት ረድፍ የተከፈለ ነበር። የንጉሱ ደጋፊዎች ስብሰባውን ከሚመራው ሊቀመንበር በስተቀኝ ሲቀመጡ፣ ንጉሱን የሚቃወሙት ደግሞ ስብሰባውን ከሚመራው ሊቀመንበር በስተግራ ነበር የተቀመጡት። በሌላ አነጋገር የንጉሱ ደጋፊዎች ቀኝ ክንፍ ሲባሉ፣ ንጉሱን የሚቃወሙት ደግሞ ግራ ክንፍ ተባሉ። ቀስ በቀስ ይህ ግራ ክንፍና ቀኝ ክንፍ የሚለው የፖለቲካ ስያሜ ወደ ሌሎችም የዓለም ክፍሎች ተሰራጩ። በግራ ክንፍና በቀኝ ክንፍ መካከል ልዩነት መኖሩ ግልጽ ሲሆን አንዳንድ የልዩነታቸው ጦር ማማዘዙም አልቀረም። ሲጀመር ግራና ቀኝ ብቻ የተባለው እየሰፋ መሃል ቀኝ መሃል ግራ ወይም ፋሽስት ጽንፈኛ ግራ ወይም ኮሙኒስት እየተባለ መሰየሙ እየተለመደ መጣ። ጥቂት ለማብራራት የአሜሪካን ሁለት የፖለቲካ ድርጅቶችን እንመልከት። አንዱ ሪፐብሊካን ፓርቲ ወይም ጂኦፒ ታላቁ ጥንታዊ ፓርቲ የሚባለው ሲሆን ሁለተኛው ደግሞ ዲሞክራት ፓርቲ የሚባለው ነው። የሪፐብሊካን ፓርቲ ቀኝ ክንፍ ሲባል ተቃራኒው ደግሞ የዲሞክራቲክ ፓርቲ ወይም ግራ ክንፍ ተብሎ የሚታወቅ ነው። የመሃል ግራ ፖለቲካ ዝንባል ያላቸው ከሚባሉት የዲሞክራቲክ ፓርቲ ውስጥ ለፕሬዝዳንትነት የሚወዳደሩት ባይደን ሲጠቀሱ፣ በጽንፈኛ ግራ ወይም ኮሙኒስት ዝንባል የሚጠቀሱ በርኒ ሳንደርስ እና ኤልዛቤት ዋርነር ይገኙበታል። ቀኙ ክንፍ የሆነው ሪፐብሊካን ፓርቲም ጽንፈኛ ወይም ፋሽስት አመለካከት አለው ከሚባሉት አንዱ ፕሬዝዳንት ትራምፕ ይጠቀሳሉ። ቀኞች በድሮው የተሞከረ ነገር ላይ ሲያምኑ ባልተሞከረው አዲስ ነገር ላይ እምነት የላቸውም። ወደ ኢትዮጵያ ስናተኩር ደግሞ በአገሪቷ ውስጥ የመጀመሪያው ዘመናዊ ፓርቲ ኢህአፓ እንደሆነ መነገር ያለበት እውነታ ነው። ኢህአፓ የፖለቲካ ይዘቱ ግራ ክንፍ ነው። አጀማመሩም የኮሙኒዝም ፍልስፍናን የተቀበለ ስለመሆኑ ታሪክ የመዘገበው ሀቅ ነው። የሚገርመው ግን ማንም የዘመኑ ኮሙኒዝም ጽንሰ ሐሳብ አቀንቃኝ ፖለቲከኛ ወይም ፈላስፋ እና በአገር ደረጃም እንደ ሶቪየት ህብረት፣ ቻይና፣ አልባንያ፣ ኩባ ወዘተ የኮሙኒዝም አካሄድ የተዛባ ወይም ወቅታዊ ያልሆነና በተለይ ኋላ ቀር በሆኑት እንደ ኢትዮጵያ አይነት አገሮች ላይ ሊሰራ አይችልም በማለት አቋሙን አለዝቦ በሶሻል ዴሞክራሲ በመተካት ታሪክ የሰራ ድርጅት ኢህአፓና ኢህአፓ ብቻ ነው። የኢትዮጵያ ሶሻሊዝም ይል የነበረው ደርግ ቀይ መንገደኛ መኢሶንና የአልባንያው ኤንቨር ሆጃ አፍቃሪ የነበረው አክራሪ ወያኔም የኢህአፓን ፈለግ ለመከተል ዓመታት ፈጅቶባቸዋል። ኢህአፓ ግራ ክንፍ በመሆኑ ቀኝ ክንፎች ይጠሉታል። የግራ ክንፍና የቀኝ ክንፍን ምንነት በውል ያልተረዱ ቅራሪ ፖለቲከኞች ስድብ መስሏቸው ኢህአፓን ግራ ክንፍ ሲሉ ይሰማሉ። ኢህአፓ የፖለቲካ መሰረቱን ያደረገው የአገር ሉዓላዊነትን፣ የህዝብ አንድነትን፣ መሬት ላራሹን፣ የማህበረሰብና የኢኮኖሚ እኩልነትን፣ የትምህርትና የጤና አቅርቦት መስፋፋትን፣ የሃይማኖት እኩልነትን፣ ስራ ለስራ አጡ እንዲዳረስን ወዘተ አይነቶችን ህዝባዊ መተክሎችን ይዞ የተነሳ ቁርጥ የኢትዮጵያ ህዝብ ፓርቲ ነው። የህዝባዊ አቋሙን የማይወዱ ወገኖች ኢህአፓን ግራ ክንፍ ቢሉት አልተሳሳቱም። እንደተባለውም ኢህአፓ ግራ ክንፍ ፓርቲ ነው። ግራ ክንፍ ፓርቲ በመሆኑም ተራማጅ ነው። ኢህአፓ ዴሞክራሲ ያለ ገደብ ለህዝቡ ባይና ህዝቡም የዴሞክራሲ መብቱን ለመጨበጥ በልመና ሳይሆን በጉልበቱ እንዲያገኝ ኢህአፓ ሁል ጊዜ ያበረታታል፣ ከህዝቡም ጎን ቆሞ ይታገላል። ኢህአፓ ከብልጽግና ፓርቲ የሆነ ከወያኔ ድርጅት አቀማመጡ በስተግራ ክንፍ ስለመሆኑ ላልሰማ ወይም ላልተረዳ ሊነገር ይገባል። ኢህአፓ ግራ ክንፍ ነው ሲባል አንገቱን ይደፋል ብለው ለሚያስቡ ቅራሪ ፖለቲከኞች ዛሬ ነው እንዴ ተገለጸላችሁ ብለን ማሳፈር ይተበቀብናል መባል አለበት ከተባለ እንደማንኛውም ቀና ሰው ኢሃፓ በቀናው ላይ በማለት የተፈጠረበትን የግራ ክንፍ ባሪውን ተግባራዊ በማድረግ ለኢትዮጵያ ህዝብና ለሀገሪቱ የገባውን ቃል ይተገብራል ግራ ክንፈኝነታችን ለህዝብ ጥቅም መቆማችንን ያንጸባርቃል እንበርታ ሲሉ ሲራክ ከአዲስ አበባ ደብዳቤቸውን አጠናቀዋል። ተከታዩን ደብዳቤ ላኩልን መይሳው ከምዕራብ አሜሪካ ናቸው። የድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ እንደምን አላችሁ? ገና ሀብለው ፖለቲካ ሲጀምሩ ግራ ዘመም በማለት አፋቸውን ከከፈቱ ጠማማ ፖለቲከኞች ጋር ከመወያየት ያገሬን እረኞች ሰብስቦ ስለ ተፈጥሮና ህይወት መጫወት ህይወትን ያድሳል ብያምናለሁ። ለጥራዝነት ተቆጭ ግራ ማለት በዘልማት ጧት በግራዬ ስለተነሳው ሳይቀናኝ ዋለ ከሚለው አሉታዊ ትርጉም ያያይዙታል። ለነሱ ግራ ዘመም የሚለው ጽንሰ ሐሳብ የጠሉትን ፖለቲከኛ ሁሉ የሚገርፉበት የጭቃ ጅራፍ ነው። ከዚያም አንጻር ተርጉመው ደምድመውና ወገዘው ስለሚነሱ ለንትርክ እንጂ ለውይይት የማይመቹ ጠማማዎች ናቸው። ስለዚህ ለነሱ ግራ ዘመም ፖለቲካ ጸበል የማያድነው የዘመኑ በሽታ ነው ብለው ከማመናቸው በላይ ግራ ዘመም ፖለቲካ ሁሉ ጽንፈኛ ክፋተኛና ዘረኛ ነው ብለው በስህተት ይደመድማሉ። ስለዚህ ግራ ሲገባቸው መሪላራሹ የደሃ ልጅ ይማር የጨቆን በህረሰቦች መብት ይከበር የሃይማኖት እኩልነት ይከበር የሴቶች እኩልነት ይከበር ህዝባዊ መንግስት አሁኑኑ ብሎ የታገለውን ያን ብርቅዬና ተራማጅ ተውልድ አብረው ከነሻቢያ ኦነግና ወያኔ ጋር ደብልቀው ግራ ነው ይሉታል። ሰከንድ ብለው ማስላትና አረጋ ብለው ማስተፍ ሲያቀታቸው ሁሉንም እንዲሁ በጭፍን እንዲሁ በጅምላ የጠሉትን ፖለቲከኛ ሁሉ ግራኛ ብለው ተሳድበው ያርፋሉ ማለት ነው። ለግንዛቤ ያህል ለምሳሌ በሂትለር ይመራ የነበረው የጀርመኑ ናዚና በሙሶሎኒ ይመራ የነበረው የጣሊያኑ ፋሽስት ፓርቲ ዘረኞች ስለነበሩ እልም ያሉና ጭራቀረሽ ቀኞች ነበሩ። ዛሬ በአገራችን ያሉት ጠባብ ህረተኞችና ተገንጣዮችም ልክ እንደነ ሂትለርና ሙሶሎኒ እልም ያሉ ዘረኞችና ጭራቀረሽ ቀኞች እንጂ ግራዎች አይደሉም። መንግስቱ ኃይለ ማርያም መይሶንን ጨምሮ በኢትዮጵያ ብሔራዊ ስሜትና በግራዊ ርዕዮተ ዓለም ሽፋን አንድ ትውልድ ጨርሶ መጨረሻም አገራችንን ለተገንጣይና አስገንጣይ ዘረኞች አስረክቦ ወደ ዚምባብዌ የፈረጠጠ ፋሽስት እንጂ ግራ አልነበረም። ስለዚህ የነሱን ትርጉም ለነርሱ ተተን ግራ ማለት በፖለቲካ ርዕዮተ ዓለም ምን ማለት ነው በሚለውን ጀመር። በመሰረቱ በፖለቲካ ርዕዮተ ዓለም ሰንጠረዥ ውስጥ ግራ ማለት ሰንጠረዡ ላይ በግራ በኩል የሚቀመጥ ወይም የሚታይ ሲሆን ትርጉሙም ተራማጅ ማለት ነው። በዝርዝሩ ሲታይ ደግሞ ለብዙሃን የቆመ ለእኩልነት ለብዙሃንነት ለሰብአዊ መብቶችና ለዲሞክራሲያዊ ህዝባዊ መንግስት የሚቆምና የሚታገል የነጻነት ያርነትና የፍትህ ዳኛና ተከራካሪ ጠበቃ በመሆን ይታወቃል ማለት ነው። ቀኝ ማለት ደግሞ በተጻራሪ ከሰንጠረዡ በቀኝ በኩል ይሆንና ትርጉሙም ለውጥ አጋጭ ወጋጥባቂና አድሃሪ ማለት ነው። ዛሬ አንዳንድ የነጻነት አርበኞች ነን ለብዙሃኑ ቆመናል ለሀገር እንታገላለን የሚሉ ሰዎች የፖለቲካ ርዕዮታችን ቀኝ ነው ሲሉ ይደመጣሉ። ምን ማለታቸው ነው? ይህ አይነት አቋም ለውጥ ፈልጎና ነጻነቱን ተነፍጎ ላለው ህዝብ የሚሰጠው ትርጉም ምንድነው ነው ጥያቄው። በመሰረቱ ለውጥ የማይፈልጉ አድሃሪና ኋላ ቀር የሆነ አመለካከት ያላቸው ፖለቲከኞች ሁሉ አድሃሪ ተብለው ነው የሚጠሩት። ለምሳሌ ወያኔንና ቄሮን ብንወስድ በጣም ኋላ ቀር የሆነ የድንጋይ ዘመን ፖለቲከኞች መሆናቸው ሀቅ ነው። በመሆናቸው አድሃሪ ኋላ ቀርና ዘረኞች ስለሆኑ ቀኝ አክራሪዎች ናቸው ማለት ነው። የሀገር ግንባታ ሂደትን ብሔራዊ አንድነትንና ብዙሃንነትን አፍርሶ ወደ ጥንታዊ የጋርዮሽ ስርዓት ለመጓዝ መቋተን የድንጋይ ዘመን ቅሪቶች መሆናቸውን እንጂ ለህዝብ መታገላቸውን አያሳይም ማለት ነው። አሁንም ቀና የሆነች ህይወት ከሚኖሩ ያገሬ እረኞችና ቀና መንፈስ ካላቸው ወጣቶች ጋር ጨዋታ እድሜ ይከተላል ባይነኝ። ምክንያቱም ስለ ጥሩ ህይወትና ቀና መለካከት ተመረህ የምትለው ከነርሱ ጋር ብቻ ነው። ንጹህና ያልተበከለ ጭንቅላት ስላላቸው ነፍሳቸው መንፈስና ህሊናቸው አየር ወለድ ከሆነ የዘመኑ ንፉግና ጭራቀረሽ ቅራኔ ጋር አይጣጣምም። በነገራችን ላይ ምክንያታዊ ብለው ነገር የሚጀምሩና ግራ ዘመም በማለት ባሉታዊ መልክ ነገር የሚጀምሩ ሰዎች በአብዛኛው ጥራዝነት ተቀና ሐቀኝነት የጎደላቸው ዜጎች ናቸው። ምክንያታዊነት በሚል ስም አድርባይነታቸውን ሸፈነው ያልፋሉ። ጥራዝነት ተቀነታቸውን የምትለየው አደግሞ አንደኛ ግራ ማለት ለነርሱ ተራማጅ ማለት ሳይሆን ጽንፈኛ ማለት ነው ብለው ሲጀምሩና ወያኔን ሻቢያንና ኦነግን ጨምረው በግራቸው ይወርፋቸዋል። በፖለቲካ ሪዮት ዓለም ግራ ማለት ተራማጅ ሲሆን ተራማጅ ማለት ደግሞ በሰፊው ለሰፊው መቆምና ለብዙሃኑ ጥቅምና ፍላጎት መታገል ይጠይቃል። ግራ ዘመም የሚለው አመለካከት ከብዙሃኑ የሚበጅና የሚጠቅም ብሔራዊ ፖለቲካዊ ማህበራዊና ኢኮኖሚያዊ ፖሊሲ ያለው የፖለቲካ መስመር የሚከተል የፖለቲካ ድርጅት ወይም ግለሰብ ማለት ነው። ለጥራዝነት ተቆጩ ግን ግራ ማለት እንደ ወያኔ እንደ ሻቢያና እንደ ደርግ ነፍሰ ገዳይ ማለት ነው ብሎ ያበቃል። የትክክል አይደለም። ሌላው ግራ ዘመም ሪዮት ዓለም መጤ ነው ባሉበት አፋቸው ለዲሞክራሲ ነው የምንታገለው ይላሉ። ዲሞክራሲ አገር በቀል ነው ያላቸው ማን ነው? ሳይንስና ህይወት እኮ ማንንም በባለቤትነት የማይዛቸው ሁለገብ የሆኑ የሁሉም አየር ንብረት ናቸው። ተጨባጭ ዕውቀትና ተፈጥሮን መሰረት ያደረጉ እውነተኛና ዘላለማዊ የሆኑ የሰው ልጅ ህይወት መመሪያዎች ናቸው። ሳይንስና ህይወት ሰው ሆኖ ለተፈጠረ ፍጡር ወይም ወገን ሁሉ ያለመድሉ የተለገሱትን ሀብቶች ንብረቶች ይመስሉኛል። ግራ ዘመም በሚል ፈሊጥ ለዛ የሌለው ወግና ድግግሞሽ የበዛበት ክስና ወንጀላ የሚያበዙ ሰዎች ደግሞ አቀራረባቸውም ሆነ አነጋገራቸው ህይወት ያደርቃልና እውነታውን ሁሉ በመካድ ወይም በመዘንጋት ያጣመሙታል። ባጭሩ ተፈጥሮን የማያደንቅ፣ ሳይንስን የማይወድስ፣ ህሊናን የማያዳምጥ፣ ህይወትን የማያመሰግንና ሀቅን የማይቀበል ሰው ለውይይት ይመቻል ብሎ መገመት አይቻልም። አንድ ሰው ለመተቸት አንድን ትውልድ እንዳለ የሚረግሙ ሰዎች እርጉሞች እንጂ ቅኖች አይመስሉኝም። ምክንያቱም አንድን ህዝብ በነቂስና ታሪካችን እንዳለ ከሚያወግዙት ጠባብና ተገንጣይ መንጋዎች ጋር በእጅጉ ይመሳሰላል። ህይወታቸው በክፋት በቀናት በመቀኝነትና በተጣረዘ ፍላጎትና ምኞት ውስጥ የታመሰች ትመስለኛለች። በመጨረሻም ባንዳውን አንጃ ግራንጃውንና ዘረኛውን ለመሳደብም ሆነ ለማጋለጥ ያን ትውልድ በአጠቃላይ መሳደቡና ያጼውን ስርዓት ማቋነጃጀቱ አልሸሹም ፈቃሉ ያው ሚዛናዊነት የጎደለው አቀራረብ ነው። ያለመታደል ሆኖ ዛሬ በአገራችን ትውልድን በጅምላ መሳደብና ታሪክ በሚዛን ያለማየት አባዜ የተጠናወታቸው አንድ አይና ምሁራን በጣም ብዙ ናቸው። ትውልዱ እርስ በራሱ እንዲናቆርና ጠግይዞ ኢትዮጵያን እንዲረሳ ብሎም ጎራ ለይቶና ተጻሮ እንዲፋለም የሚገፉትን ጽንፈኛ ምሁራን ማጋለጥ የግድ ይላል። አገራችን አዲሱ ትውልድ ታሪኩን አንብቦ ተምሮና ተገንዝቦ ባንድ ላይ አብሮ አገሩን እንዲገነባ የሚመክሩ የሚያስተምሩ እውነተኛ የታሪክ ጸሐፊዎች ገና ብዙ ትፈልጋለች። አሁን ያን ተራማጅና ብርቅዬ ትውልድ በተለይም በኢሃፓ ጥላ ስር ተሰባስቦ ለእኩልነት ለዲሞክራሲና ለአንድነት የተፋለመውን ትውልድ በግራ ዘመም ስም ከነወያኔ ደርግ ሻቢያና ኦነግ ጋር ደባልቆ መራገም ምን ይሉታል? እነ ልጅምሩን ገርማሜ ነዋይና ከዚያ ቀጥሎ ኢትዮጵያ ብሎ የተሰዋውን ትውልድ በሙሉ አውዞና ጠባብ ብሔረተኞችንና ተገንጣዮችን በሽፋን ማለፍና ያጼውን ስርዓት ማዳነቅ ምን ይሉታል? በጣም ያሳዝናል። ጀግንነትንና ጀግናን የማያደንቅ ትውልድ መፈጠሩ በራሱ ወንጀል ነው። የታሪክ ምሁራን የሚሉ በተለይ ከማለት አልፈው ሆነው ቢገኙ ኖሮ ኃላፊነት የሚሰማው ትውልድ መፍጠር በቻሉ ነበር። ይኸው እንደነ ቄሮ አይነት ወፍ ዘራሽ አረመኔ ትውልድን የፈጠሩት እውርና አረመኔ ጠባብ የኦሮሞ ምሁራን መሆናቸውን ያጤኗል። ታዲያ በአማራም ሆነ በአንድነት ስም እንደነ ኦነግ እንደ ሻቢያና ወያኔ መውረድና መዋረድን ምን አመጣው? ኢትዮጵያዊነት ያቸንፋል፣ ጎሰኝነት ይከስማል ሲሉ መይሳው ከምዕራብ አሜሪካ ደብዳቤያቸውን አጠናቀዋል።
ተናስተልኝ ፍርኖቶች በቅድሚያ ያክብሮት ሰላምታዬን አቀርባለሁ። የሬዲዮ ስርጭታችሁ አንድና ብቸኛ እውነትን ይዞ ለውጭና ለሀገር ቤቱ ጠላት ሳይጎበድድና ሳይፈራ የኢትዮጵያ ሕዝብ ድምጽ ሆኖ እያገለገለ ሲገኝ በአዘጋጆች ከፍተኛ መስዋዕትነት ጥረት የሚዘጋጅ በጥቂት ቆራጥ ኢትዮጵያውያን አስተዋጽኦ የሚካሄድ ስለሆነ ከበሬትና አድናቆቴን እገልጻለሁ። ፍነቶች በርቱልን። በአዲስ ዓመት በዓል ምድር ለኢትዮጵያ ሕዝብ በግ ከመታረድ ይልቅ ሕዝብ እንደ በግ ታርዶ ሬሳ እንደ ዛፍ ተቆራርጦና ተጎትቶ ሕፃናት ሳይቀር በአማራው ላይ ጭፍጨፋው ከምንም በላይ ጨምሮ እየተካሄደ ነው። እንደ ወግ ባህሉ በአዲስ ዓመት ልጃገረዶቻችን በአደባባይ አዲስ ልብሳቸውን ለብሰው በየቤቱ እየዞሩ አበባዎች የሚዘምሩበትና በሳቅ በደስታ የሚያሳልፉበት ቀን ነበር። ጎረምሶቹ ደግሞ በበኩላቸው ጭባቸውን አብርተው ሆያ ሆዬ እያሉ ጭፈራ የሚጨፍሩበትና በሳቅ በጨዋታ የሚያሳልፉበት ጊዜ ነበር። እናቶቻችንና አባቶቻችን ደግሞ በጠበል ውሃ ተጠምቀው ነጭ ልብሳቸውን ለብሰው ልጆቻቸውን እየመረቁ አዲስ ዓመትን ይቀበሉ ነበር። ዛሬ ግን እናቶቻችንና አባቶቻችን በታረዱና በተቃጠሉ ልጆቻቸው ሀዘን ተነክረው የኛን የከንቱዎቹን እንኳን አደረሳችሁ ጭፈራ በትዝብት ፈዘው ይመለከቱታል። ዛሬ ውድ አገራችን ኢትዮጵያ የሰው ደም መፍሰስ ደንታ በማይሰጣቸው በእጅ የሚቆጠሩ ሰይጣኖች እየታመሰች ነች። በኢትዮጵያ አውራ ጎዳኖች የፈሰሱት ደም ሳይጠራ ከተቃጠሉት ቤቶች ጢስ እንኳ ሳያቆም እንዴት አዲስ ዓመት ይነጋል? ምኑን አዲስ ዓመት ተባለ? ህዝብ እንደ በግ ታርዶ ሬሳ እንደ ዛፍ ተቆራርጦ አራት ሴት እስከነ ህፃኑ በጠራራ ፀሐይ ታርደው እንዴት ነው በሰላም አደረሰን የሚባለው? በምን ህሊና አንደበት ማለት ይቻላል? ሰላም፣ ፍትህ፣ ዲሞክራሲ እንዲሰፍን ባለፉት 48 ዓመት በህዝብ የቀረበውና ብዙም መስዋዕትነት የተከፈለበት ጥያቄ ጊዜያዊ ህዝባዊ ወይም ሁሉን ያካተተ የሽግግር መንግስት ምስረታ ጥያቄ በሰፊው ህዝብ ትግል መልስ ማግኘት አለበት። ይህንን የህዝብ ጥያቄ ስልጣኑን በጉልበት እየተቀባበሉ በያዙት አምባገነናዊ ስርዓቶች ህዝባችንን እየከፋፈሉ በወሬ ብቻ እየደለሉን የዘር ማጥፋት ዘመቻቸውን ከምንም በላይ ቀጥለውበታል። እውነት ላውራ ከተባለ ማንኛውም ኢትዮጵያዊ አገሩን የሚወድ የተፈጸመውን የዘር ማጥፋትና የሃይማኖት ማጥፋት ዘመቻ ለመቋቋም ሆነ ከዛም ለመደምሰስ ከኢሃፓ ጋር መቆምና የትግል አንድነት ፈጥሮ ለአንዴም ለመጨረሻ ያለውን ሰይጣን አረመኔ መንግስት መደምሰስ አለብን ላለው ወገኖቼ ተነሱ፣ ከኢሃፓ ጋር ውድ አገራችንን ኢትዮጵያን እናድን። ድል በትግል እናቸንፋለን። እግዚአብሔር ይስጥልኝ። አመሰግናለሁ። ከዚራ ከቺካጎ።
ለፍኖተ ዲሞክራሲ የሬዲዮ ስርጭት አዘጋጆችና አድማጮች የከበረ ሰላምታዬ ይድረሳችሁ። ውድ ፍኖተዎች በነይታ ባገራችን የሚታየውን የኃይሎች አሰላለፍ ባራት ረድፍ ከፍሎ ማየት ይቻላል ባይ ነኝ። አገርንና ወገንን ከማያባራ አምባገነናዊ አገዛዝ ለመታደግ ተሰልፈው ተነግሮ የማያልቅ መስዋዕትነትን የከፈሉና እየከፈሉ ያሉ ያገራቸው ህልውና ከመቼውም በባሰ አደጋ ላይ መውደቁን የተረዱና መምጣት ላለበት መሰረታዊ ለውጥና አገርን የማዳን ተጋድሎ እንብርት የሆነውን የሽግግር ሂደት አሁኑን እንዲጀመር ጥሪ እያደረጉ ያሉ እንደሚወዷት ሀገራቸው ጣላት የበዛባቸው የና አይበገሪዎቹ ኢሃፓዎችና በዙሪያቸው የተሰለፉ ደጋፊዎቻቸው ባንዶገን የጠራ አማራ የኦሮሞ ጽንፍ የመንጫው ቁንጮ የሆነው የኮሎኔሉ አገዛዝ መቀሌ የመሸገው ታሪካዊ መቅሰፍት አማራውን እንወክላለን በሚል ለዘረኛ የጥፋት ኃይሎች መሳሪያ የሆኑ ያማራና የደርግ ርዝራሽ ባንዳዎች በሁለተኛ ረድፍ ለማን እንዳደሩ ማይታወቅ የሚመስላቸው ካሃዲዎች ያገሪቱ ጣላት ከሆኑ ባዳን ጋር በጥቅም ተሳስረው የዜጎችን የትግል ወንዴ የሚሰልቡ ያረመኔ ገዢዎችን ቀንበር ለመስበር አመጽን አውግዘው በሰለጠነ ፖለቲካ ተገዥነትን የሚሰብኩ ለእውነተኛ ዲሞክራሲያዊ ለውጥና ሉዓላዊ ሀገር የታገለውን ትውልድ ታሪክ የሚያጠለሹና አጎብዳጅነትን ስልጣኔ ያደረጉ በዛው አንደበታቸው በኢትዮጵያዊነት የሚምሉና የሚገዘቱ ባለ ዲግሪ ሆዳሞችና ለተመጠመው ሁሉ መስገድ የሚቀናው አጃቢያቸውን በሶስተኛው ረድፍ ማስቀመጥ ይቻላል። ለሙያቸውና ለሀገራቸው ኃላፊነት የሚሰማቸው አፋኝ በሆነ አገዛዝና ለሰለባው ሳይሆን ለገዳዩ ሞት እንባን በሚያፈሱ አድርባዮች በተሞላ የሙያ መስኩስቶ ነው። ጥቂት እውነትን የሚመርጡ መኖራቸው ባይካድም ብዙ ታሪክ ይቅር የማይላቸው ህዝብን ወሳኝ ከሆኑ ሀገራዊ ጉዳዮች ለማዘናጋት የተሰለፉ ጋዜጠኛ አርቲስትና አክቲቪስት በሉን የሚሉ ብዙ ናቸው። አገር በወሮበላ አገዛዝ እጅ ወድቃ አማራውና ህዝበ ክርስቲያኑ እንደ ጭዳ እየረገፈ ባለበት ህልውናዋ በጥያቄ ውስጥ የገባች አገር መሆኗን ክደው ጭራሽ የህግ የበላይነት የዜጎች ደህንነትና መረጋጋት የሰፈነባት አገር የማስመሰሉ ተውንኒት አልበቃቸው ብሎ ርካሽ የውጭ ባህልን ስልጣኔ አድርገው ወጣቱን ትውልድ ማጋለጣቸው አልበቃ ብሎ የመድረኮች ትኩረት በተቋም ላይ ሳይሆን በግለሰብ ማንነት ዙሪያ እንዲያጠነጥን በተራ አሉባልታዎችና በወረዱ ርዕሶች እንዲዋጥ በማድረግ አጨናንቀውታል። እንደ ሀገር በመከተልና ባለመከተል ህልውናዋ በእንጥልጥል ላይ ባለበት በከፍተኛ የኑሮ ውድነት ምክንያት በልቶ ማደር ለዜጎቿ የለት ተለት ፈተና በሆነባት ወረርሽኝና ዘረኝነት ተዳምረው በህይወት መኖርን የቀን ተቀን ጥያቄ ባደረጉበት ስለ 4 ኪሎውና የመቀሌ ጽንፈኞች የምርጫ ቧልት ወይም እርስ በርስ መተናነቅ በመደስኮር ህዝብን ከመያዝናጉ ህሊና በሶች የማይተናነሰው ሌላው የመጨረሻው ደግሞ ባገርና በህዝብ ላይ የተሰራ ያለውን ወንጀል ያወቀ እንዳላወቀ እያየ እንዳላየ ሆኖ መኖርን የሚመርጠውን ክፍል ያካትታል። አገራችን ኢትዮጵያ በረጅም ታሪኳ ከብዙ የውስጥና የውጭ ጥቃቶች ራስዋን ተከላክላ ነጻነቷን ጠብቃ የኖረች አገር መሆኗ በራሱ የግርሳት ሆኖባቸው የኖሩ ቀኝ ገዢዎች እንዲህ ኃይላቸውን አስተባብረው በወኪል ጥቃት የከፈቱበት እንዲህ በሰፋና በተደረጀ ሁኔታ አገሩንና ወገኑን የካደ የባንዳ ኃይል ከውስጧ ያፈሩበት ወይም የፈላበት ታሪካዊ አጋጣሚ መኖሩ ግን የሚታሰብ አይደለም። ሆኖም እያንዳንዱ በነጻነትና ሉዓላዊነት ላይ የሚመጣ ፈተና እንደየትውልዱ አያያዝ ሊከብድም ሊቀልም መቻሉ ታሳቢ ሊሆን ይገባዋል። ወጣም ወረደም አብዛኛው ዓለም ባንድም ሆነ በሌላ መልክ ይብዛም ይነስም ብዙ ፈተናዎችን ተወጥቶ ነው አንድነቱን ሰላምና ደህንነትን ፍትህና እድገትን የተቀዳጀው። ገና በትግል ላይ ያለውም ግፈኞች ከፈጠሩት አጣብቂኝ ወጥቶ ወደዛ ለመድረስ ትውልድ አልፎ ትውልድ የሚተካ ጽናትን እና ብዙ መስዋዕትነትን የሚጠይቅ የሆነባቸው እንዳሉት አሉ። ይሁን እንጂ ብዙዎች ይታለፋል ያላሉትን ፈተና አልፈው ከፍተኛ የእድገት ደረጃ ላይ ደርሰዋል። ኢትዮጵያ ብዙ ፈተናዎችን ያለፈች እንደመሆኗ ይህንን ፈተናም እንደምትወጣው አያጠራጥርም። የኢትዮጵያ ህዝብም ትናንት ከተሳሱ ኢላማዎቹ ለነገው ይማራል፣ አገሩን ለማዳን ታግሎ ወያኔን ለማዳን በመጣፈ ጮሌና ዘረኛ ኮሎኔል የተቀባውን ድል ዳግም በሌላ ከተማይ መናን አወርዳለው በሚል ቅጥረኛ መዘናጋቱን እርም ያደርጋል። እነተኛ ወዳጆቹን ካስመሳዮቹ ይለያል። የተነጠቀውን ድል ማስመለስ የኢትዮጵያዊነት መለኪያ ከሆነው ኢሃፓና ያንድነት ኃይሎች ጋር በህብረት ቆሞ ፍጥረተ ወያኔ የሆነውን የኮሎኔሉን ዘረኛ አገዛዝ ከሰረ መሰረቱ ነቅሎ እንደ ኒውክሌር አተላ ሊቀብረው ይገባል። ለኢትዮጵያ አንድነት ለባንዳ ግብአተ መሬት ይቀጣጣል አርበኝነት ሲሉ ስንታየው አብርነት ከደብረ ብርሃን ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
ሙሉ ጫርጎ ተፋሽ ወንዱሃ ተፋቁን ሰደው እና መሆን ነው እኛ የምንወደው
እንዳባም ብየው ካልጠናና ካልደነጀነ የታጋይ ክንደብረት አንዱ ቅይጥር ሳትካዘበነ ፋሽስቱን ካልበታተነ እንደህና እንዴ ካልሆነ ትግል ምኑን ትግል ሆነ? እንደዚህማ ካልሆነ በአመፁ ካልተፈተነ ትግል ምኑን ትግል ሆነ? እናም በዚህ መራር ትግል የሚያቅማማም ይወላወል ወገባቡን ቢልመጠንበት ብደለት ቢቃየር አድሮ ወደ ቁልቁል ቢዘቅት እንዳርጩሜ ጎመጠለ መጥ ወዲያውል ምጥ ወዲውል ምጥ ወለም ዘለም ዘመም ዘመም አዲስ ለክስታት ስማም ሽሽት ሩጫ ለመመት የኋሌት ጉዞ ኋሌት ከጠላት ቡቅት መሸሸግ አድንጋሻ መመከት በቡካታቡን መፈርጠት አወር ለውር አብሮ እንዲሉ ቡከን ለቡከን ነው ቀሎ እንደ ውሻ እንደ ለክስክስ ቀርሻቱን መልሶ ቢነስ ወደ ትፋቱ ቢመለስ ከቀጀለው ከታወረ አይ ካለ መሪ ካዞረ መስመሩን ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረፈተ ወዱ እንደ ቀልቀሎ ዝንጠን አፉም እንደ ሸነቆሩት በሜል ካፈሰሰ ሚስጥር ላይችል የጥምቱ ወዳጁን መዘርዘር ካሳበ ከለፋሽስት የልቡን ከዛን ቀፈር በአደባባይ ከለፈለፈ ሴራ ካውጠመጠነ ሸር ካጠመጠነ አላት ያለች ጣት ከሆነ አይወግኑት ወገን ካሻ ከጠላት ከወገነማ ዝሮስ ምን ልሰ ይኖረዋለ ባንዳነው እንዲያማ ለካፍያው ካንቀጠቀጠው ዶፍ መኖሩን ካጣውማ በጊዜያዊ የጣር በትር ልቡ እንዲህ ከቀዳውማ እናት ወል ይገባ ኖሯል ገና የዋና ውለትማ አይወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቀለ ትሻ ቁም ስቅሎ ማሳየት እንጂ ባላባደሩ መዶሻ ባሷደሩ ማጭድ ሌላ የምን ማርከሻ ጠየት ነው እርሱን መውቀሻ የኋልዮሽ እንዳገመል ሽንት ከወንዞድ ያለቦ ካሻማ ታዲያ መልሳ ይኖረዋል ድሮስ ባንዳረል እንዲያማ ይሄ ከድሮው እንዳየነው ከፋሽስቶች ያው ፋሽስት ነው ባንዳ ነው እሱስ ባንዳ ነው ከናባሪው ሳይብል ብሎ አንከረባብቶ መምታት ነው በማሩ ድርሳስ መኳል ነው ሚስጥሩን ካርከፈከፈ በየቆጡ ከታየማ የባቄላ ወጭ ሆኖ ከፋሽስቱ ልብ ከገባማ መልሳይ ነው ድሮስ ባንዳ ነው እንዲያማ ካልተሳበ ካልጎተተ ውጣ ውረድ ካልታሰበ ተፋፍሞ ኖሮ ደርቶ ግራ ቀኙን ካላዳፋ አብዮትና ጸረ አብዮት አቅም ኃይሉን ካልተላካ ፍልሚያው ግጥሚያው ካልከረረ ገዳይ ካላንጠረጠረ ቀኝ አድርባይ ግራ አድርባይ ቀኝ አጉልጀብድ ግራ አጉልጀብድ እንደ ቅጠል ካልረገፈ እንደ ረጄ በቆዳ ላይ ላዩ ካልተገፈፈ በትግሉ ግለት በአመፁ ካልተፈተነ ትግል ምኑን ትግል ሆነ? ታጋይ ስሙን ታጋይ ሆነ። በፍልሚያው ሜዳና አምባ ካልተፋጨ ካልተጋጨ ዘርፍ ዘርፉ ካልተቋጨ አልዋሲል ካልተጠፋ ስጋ ደሙ ካልተገነፋ ላቡ ካልተንጠፈጠፈ እጁ ካልተጠፈፈ ጦሩን ካልደራረበ ጦሩን ካላነገበ አባዳፋር ፋሽስቱን በትግሉ ካላባነነ ትግል ምኑን ትግል ሆነ? ጥይት በደረቱ አቅፎ ቦታ መጥቶ ካልገነባ አባ ቆራጥ በመከራ ካልተገነገነ ጭንቁ ካልተጠነጠነ የታጋይ ልብ አባን ብየው ካልጠናና ካልደነገነ እንደዚህ ትግሉ ካልዘገነነ እንደዚህማ ካልሆነ ማመፁ ካልተፈተነ ትግል ምኑን ትግል ሆነ? አራምኑን ትግል ሆነ? ታጋይስ ምኑን ታጋይ ሆነ? ምኑን ታጋይ ሆነ? ምኑን ምኑን ምኑን?
ባለን